ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ። በመላ አሜሪካ የሚኖሩ ትውልድ ኢትዮጵያውያን የዓመት ዓመት መገናኛ ሆኖ የቆየው የሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀምራል። ከስፖርታዊ ፍክክር ባሻገር ኢትዮጵያውያን ባህላቸውንና ማንነታቸውን የሚያሳዩበት የሥራና ማኅበራዊ ትስስር የሚፈጥሩበት መድረክ ሆኖ ቆይቷል ፌስቲቫሉ። የዘንድሮውን ፌስቲቫል የምታስተናግደው ከተማ አትላንታ ናት። በዚያ ያለውን ቅድመ ዝግጅት ብሎም በፌስቲቫል ውስጥ የወጣቶችን ተሳትፎ በተመለከተ ሐሳብ የሚያጋሩን እንግዳ ጋብዘናል። እንግዳችን የፌዴሬሽኑ የሕዝብ ግንኙነት ኃላፊ አቶ ያሬድ ነጋሽ ናቸው። አስቀድመው ስለ አሰናጁ ከተማና የዋዜማው ቅድመ ዝግጅት ይነግሩናል።
አትላንታ ከተማ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ ራሱ ከፍ ያለ ነው። አትላንታ ደግሞ ከዋሽንግተን ዲሲ እና አካባቢው በመኪና በመንዳትም ለመሄድ አውሮፕላን ለመብረርም 2 ሰዓት በማይሞላ ቅርበት ያለው ቦታ ስለሆነ ከዳላስም አካባቢ ለመምጣት የሚፈልጉ ከኖርዝ ካሮላይናም ሳውዝ ካሮላይናም ያሉ ኢትዮጵያኖች በቅርበት በመኪና በመንዳት እንኳን መምጣት የሚችሉ ብዙ ኢትዮጵያኖች በአትላንታ ዙሪያ ይገኛሉ እና የዘንድሮ ዝግጅት ኢትዮጵያዊነት ደምቆ የሚታይበት ይሆናል ብለን እናምናለን። በዛም መንገድ ነው እኛ ዝግጅታችን እያካሄድን ያለ ነው። በእኛ በኩል ዝግጅቱ በጥሩ እየሄደ ነው። ነገሮች መስመር እየያዙልን ነው። ታዳሚዎቻችን ከጁን 29 እስከ ጁላይ 6 እረፍት ጊዜያቸውን በአትላንታ ከተማ ያደርጋሉ ብለን እናምናለን።
4 10 ዓመታትን ያለፈ በብዙ ትውልድ ኢትዮጵያውያን ህይወት ውስጥም ትልቅ አሻራ ያስቀመጠ ፌስቲቫልና ዝግጅት እንደሆነ ይታወቃል። እንደው ትውልድ ኢትዮጵያውያንን በማስተሳሰር በሌሎች ተያያዥ ጉዳዮች ይህ ፌስቲቫል የነበረው ፋይዳ የነበረው ጠቀሜታ ምን ይመስላል? በአጭሩ ሲቃኝ
ሲ ፌዴሬሽን ዋና መፈክሩ እግር ኳሱን ምክንያት በማድረግ ኢትዮጵያውያኖችን ማሰባሰብ ላለፉት 40 ዓመታት ከኮቪድ ውጭ አለማቋረጥ ሲካሄድ የነበረ ነው። እንግዲህ ዘንድሮ 41ኛውን ልናከብር ነው። 41ኛ ነው ስንል ዝም ብሎ አይደለም ቁጥሩን የምንጠራው፣ በጣም የምንኮራበት ነው። ይህን የምንኮራበት ምንድን ነው? ላለፉት 41 ዓመታት ኢትዮጵያውያኖችን ያለማቋረጥ እያሰባሰበ ያለ ብቸኛ ተቋም ይሄ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ነው። እንግዲህ በፊት በእድሜያቸው ተለቅ ያሉ ኢትዮጵያውያኖች ነበር የሚሰባሰቡት። የሆነ ሰዓት ላይ ወጣቶች በጣም ወደ ሜዳው የመምጣት ሁኔታ ቀዝቅሎ ነበር። አሁን ደግሞ ወጣቱ ትውልድ ወይም የሁለተኛው ትውልድ በጣም እየመጣ የሚሳተፍበት ኳስ ተጫዋቾቹ ራሳቸው በጣም አሁን ወጣቶች ናቸው። ይህ ደግሞ የሚቀጥለው ትውልድ ምን ያህል ፌዴሬሽን ውስጥ ራሱን አስገብቶ እየተጠቀመ እየተገለገለ እንደሆነ ያሳያል። እኛም ደግሞ ደስታም ስኬትም ብለን ለአንድ መስፈርት የምናየው የሚቀጥለው አዲሱ ትውልድ ሲመጣ ስታየው ሲንቀሳቀስ በሜዳው በሚያደርጉ ጨዋታ በሜዳው ዙሪያ በሚደረጉት እንቅስቃሴዎች ውስጥ ወጣቱ ትውልድ ወደ ሜዳ ምን ያህል እየመጣ እንዳለ ስታየው ይህ የስፖርት ፌዴሬሽን ሚናውን እየተጫወተ ነው ብለን እናምናለን።
እንግዲህ እንደሚታወቀው 40 ዓመትን ያሳለፈ ተቋም እንደመሆኑ በበላይነት ለአመታት የሚያስተዳደሩ ሰዎችም እድሜያቸው እየገፋ መምጣቱ አይቀሬ ነው እና የእነሱን ኃላፊነት በመረከብ የመድረኩን ደግሞ የእርስ በርስ መታወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባችኋል?
እያንዳንድ ወጣት በአካባቢው ባለው ቡድን ውስጥ በመሳተፍ ወጣትም ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዳዲስ ሀሳብ አዳዲስ አስተያየቶችን ይዘው የሚመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት እንደዚሁም ደግሞ በአባልነትም በቡድኖች መቀላቀል ይችላሉ። ቡድኖች እንግዲህ እነሱን አስተሳሰብ አስተያየታቸውን አይተው ሲፈልጓቸው ይጠቅማሉ ሲሉ ደግሞ ወደ ፌዴሬሽኑ እያቀረቧቸው ይመጣሉ። በቲም ተወካይነት አንድ ቡድን ወክለው በመምጣት በቦርድ አባልነት ወደ ስብሰባ ይመጣሉ ማለት ነው። አንድ የቦርድ አባል 2 ዓመት ከተሰበሰበ በኋላ ወደ አስተዳደር ውስጥ ለመግባት መስፈርቱን ያሟላል ማለት ነው። 2 ዓመት የፌዴሬሽኑ ቦርድ አባል ሆኖ ማገልገል አለበት። ወጣቶቹን በብዛት እያሳተፍን ነው። ከዛ በተጨማሪ በሜዳ አካባቢ በሚደረጉ የተለያዩ ቬንደሮች ይመጣሉ። እነ ቬንደሮች ከምግብ ከሚሸጠው በተጨማሪም ሸቀጣሸቀጦችን የሚሸጠዋሉ። ከዛም በተጨማሪ ደግሞ ሌላ መስሪያ ቤቶችን የሚያስተዋውቁ ይዘው የሚመጡ አሉ እና ያ ደግሞ ለወጣቱ እድልን ይከፍታል፣ ስራም እድልን ይከፍታል። ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄ ነው። ምክንያቱም ብዙ ኢትዮጵያውያኖችን ልታገኝ በአንድ ቦታ ልታገኝ የምትችልበት ኢቨንት ቢኖር የእግር ኳስ ዝግጅት ነው እና ትልቅ ኔትወርኪንግ ነው። ኔትወርኪንግ ደግሞ ከምንም በላይ አስፈላጊ ነው። በተለይ ለዚህ ሀገር ለወጣቱ ራሳቸውን ለማሳደግ ሊጠቀሙበት የሚችለው ኔትወርኪንግ ነው እና እዛ ላይ በመሳተፍ በተለያዩ ነገሮች በኢንተርንሺፕም በስኮላርሺፕም የተለያዩ እድሎችን ማግኘት ይችላሉ እና በዛ ረገድ ጥሩ እንቅስቃሴዎችን እያደረግን ነው። በስኮላርሺፕ ራሱ ከአትላንታ ከተማ አሁን ኢንተርናል ኦዲተራችን የሆነው አቶ ዳግም ለብዙ ተጫዋቾች የስኮላርሺፕን በማመቻቸት እድሎችን የከፈተ ወጣት ነው። እሱ ራሱ ተጫዋች የነበረ ለሌሎችም ስኮላርሽፕን እያስገኘ ያለ ወጣት ነው እና በዛ ረገድም ወጣቱ ተጠቃሚ ይሆናል ማለት ነው።
ሌላው ፌዴሬሽኑ የሚታወቀው በሀገር ቤት ለሚደርሱ ሰው ሰራሽም ሆነ የተፈጥሮ አደጋዎች የሚሆኑ ድጋፎችን የረድኤት ተግባራትን በማከናወን ነው። ጎን ለጎን የሰብአዊ ተግባራት ውስጥ ተሳታፊ ሆኑ ተቋማትን ስፍራና ድጋፍ እንዲያገኙ የማድረግ አሰራርም አላችሁ። ይሄ አሰራራችሁ ዘንድሮ ላይስ በምን ደረጃ ላይ ደርሷል?
ኢትዮጵያ ነበርኩኝ ከመጣሁ ገና 15 ቀን ነው። ኢትዮጵያ በነበርኩበት ጊዜ ቶቢኒያም የመቄዶኒያ መስራች ጥሪ አስተላልፎልን መቄዶኒያን ሄጄ እንድጎበኝ ጋብዞ የነበርና በጣም ልብ የሚነካ መልካም ስራ የሚሰራ ሰው ነው። ማንኛውም ሰው ወደ ኢትዮጵያ በሚሄድበት ጊዜ መቄዶኒያን ሄዶ ቢጎበኝ የሚል መንፈስ ጊዜ ነው ከዚያ ወጣሁት። ማንኛውም ዘንድሮ ከመቄዶኒያ በጎ አድራጎት ድርጅት ጋር በመተባበር እነሱ መድረኩን በማመቻቸት በእግር ኳሱ ላይ በመገኘት ስለ መቄዶኒያ እንዲያስተዋውቁ፣ ስለ መቄዶኒያ ለሚሰሩት ስራ ድጋፍን ለመጠየቅ በዛ መስፈርት ከመቄዶኒያ ጋር እንደዚሁም ከመሰረት በጎ አድራጎት ድርጅት ጋር ከእነሱ ጋር በመተባበር ዘንድሮ እነሱን የበጎ አድራጎቶች ወደፊት በማጉላት ይዘን እንቀርባለን እና በዛ ረገድ ያው ራሳቸውም ድንኳን ይዘው መጥተው የሚሳተፉም አሉ። እኛም ደግሞ እንደዚሁ በተመራጭነት የምናሳትፋቸውም አሉ። ከዛ በተጨማሪ ደግሞ ሌሎች ይጠየቋሉ። በጣም እኔ ከአሁን በፊት በበጎ አድራጎት ስራ በነበርኩበት ውስጥ የተሳተፍኩባት ፕሮግራም አለ። እነሱም እንመጣለን ብለዋል። ብርቄ የሚባል ባሊ የተዘጋጀ ነው። ይህ ባሊ ለሴቶች ለእህቶቻችን የንጽህና እቃ ነው እና በጣም በተለይ በገጠር በክፍለ ሀገር ላሉ በወራዊ በሚደርስባቸው ጊዜ በንጽህና ምክንያት እየተገፉ እንዳይቀሩ ለእነኝህ ተማሪዎች እንዳይስተጓጎሉ ሴቶች እህቶቻችን ከማህበረሰቡ ገለልተኛ እንዳይደረጉ ለእነሱ የሚበረከት ባሊ ነች እና እዛ ባሊ ውስጥ ብዙ ነገርን ያሟላ የንጽህና እቃዎችን የያዘ ነው። እነሱም መጥተው መሳተፍ እንደሚፈልጉ ደብዳቤ ጽፈውልናል። በተቻለ መጠን እኛም ሀገራችን ላይ አሻራችንን የምንጥልበት አሻራቸውን የጫሉትን ደግሞ ደግፈን እነሱም ማህበረሰቡን የሚጠቅሙበትን ድሎች በዚሁ መንገድ እያመቻቸን ነው።
እጅግ በጣም አመሰግናለሁ አቶ ያሬድ ነጋሽ፣ በሰሜን አሜሪካ የኢትዮጵያን የስፖርትና የባህል ፌዴሬሽን የህዝብ ግንኙነት ኃላፊ ነዎት። 41ኛውን የሰሜን አሜሪካ የስፖርት ፌዴሬሽን ፌስቲቫልን አስመልክተው ለሰጡን ሀሳብ፣ ላጋሩን ነገር ሁሉ በጣም አመስጋኝ ነኝ።
በድጋሚ አቶ ሀብታሙ እጅግ አድርጌ አመሰግናለሁ። በቪኦኤም እጅግ አድርጌ አመሰግናለሁ ይህን እድል ስለሰጣችሁን።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ የእሁድ ምሽቶቹ አዘጋጆች አሉላ ከበደና ቆንጅታዬ ከሚያቀርቧቸው የራዲዮ መጽሔት ወጎች አንዱን እንጋብዛችኋለን። ከገጣሚ ሰለሞን ሞገስ ጋር በቅርቡ ለንባብ ባበቃት አዲስ የግጥም መድብሉ ባሻሸብር በጀርመንና ሌሎች የግጥም ስራዎቹ እንዲሁም ስለ ስነ ግጥም ለዛ ከነበራቸው ቅምሻ ዝግጅት የተወሰደ ነው። አሉላ ከበደ ነው መኖሪያውም በጀርመን ሙኒክ ያደረገውን ሰለሞንን ያወያየው።
እንግዳችን ገጣሚ ሰለሞን ሞገስ ወደ ዝግጅት ክፍላችን እንኳን በደህና መጣ።
እንኳን ሰላም ቆያችሁን።
ሰለሞን፣ በቅርቡ አዲስ የስነ ግጥም መድብል ለንባብ አብቅተሃል። በ2015 በአዲስ አበባ ታተመ። በ2016 እንደገና መልሶ ሁለተኛ እትሙ ባለህበት ጀርመን ሀገር መታተሙን ያመለክታል። በርከት ያሉ የስነ ግጥም መድብሎች ለንባብ አብቅተሃል። የቀደመው እውነትን ስቀለዋት በ2001 ዓ.ም፣ ከፀሐይ በታች በ2004፣ ጽሞናና ጩኸት 2006፣ የተገለጡ አይኖች 2009፣ ይኸው ባሻሸብር በጀርመን የተሰኘው ደግሞ በ2015ና 16። በስደት ዓለም በስደት ህይወት ስነ ግጥም እንዴት ነው? ለስነ ግጥም የሚቀሰቅሱ ነገሮች ይበዛሉ? ይከብዳል? ምን ይመስላል?
ለስነ ጽሁፍ ይከብዳል። ምክንያቱም አገር ቤት እያለሁ እኔ አክቲቭ ነበርኩኝ በተለያየ ስነ ጽሁፍ ዝግጅቶች ላይ በኢትዮጵያ ደራሲያን ማህበርም ሆነ በሌሎች የግለሰብ የመጽሐፍ ምርቃቶች፣ በስነ ጽሁፍ ዝግጅቶች ላይ ብዙ እንቅስቃሴ ውስጥ እሳተፋለሁ። እንደ አቅራቢም እንደ ታዳሚም ሆኜ ብዙ ሰዎች አገኛለሁ ልምዳቸውን የሚያካፍሉኝ ከወጣቶቹም ከአንጋፋዎቹም ደራሲዎች የማግኘት የማውራት መጽሐፎቹንም የማንበብ ብዙ እድል ይሰጣል የሀገር ቤቱ ህይወት። ወደዚህ ከመጣው በኋላ ግን ከባድ ነው። ምክንያቱም ራስን ለመቋቋም ወደ አዲሱ ባህል እና አኗኗር ለመቀላቀል አዲስ ህይወት ለመመስረት ብዙ ፈተናዎች ስላሉ፣ ውጣ ውረዶች ስላሉ ከቋንቋው ጀምሮ ከባህሉ ጀምሮ ከመኖሪያ ሁኔታዎች አለመመቻቸት ጀምሮ ብዙ ፈተናዎች ስላሉ ከስነ ጽሁፍ ያርቃል፣ ከንባብ ያርቃል። የቋንቋውን ራሱ የማንበቡም አቅምም እየተዳከመ ቃላትን እንደ በፊቱ በሰፊው ስለማንጠቀምባቸው የመቀነስ ነገር ነው ያለው። ከረጅም ጊዜ በኋላ እንግዲህ ነው ይህንን መጽሐፍ የሞከርኩት። እንደጀማሪ ሆኜ ነው እንደገና የምነሳው። ለአንድ አምስት ስድስት ዓመታት በላይ አቁሜ ስለነበረ ጀማሪ ሆነ ነው ብዙ ልምምድ ስለሌለ እንደገና አንድ አዲስ ነው የሚጀምረው።
አንተ እንደሱ አድርጎ ይሰማህ እንጂ የግጥም መድብህን ላገላበጠ ያን የለመዱትን ለዛ ያላቸው በቀልዳቀልድም በቁም ነገርም ጠለቅ ያሉ የህይወት ጥያቄዎችን የሚያነሱ ግጥሞችህን የማየት እድል ያገኛል። ባሻሸብር በጀርመን የባሻሸብር በአሜሪካ የመንግስቱ ለማ ለየት ያለ ታሪካዊ ግጥም እንዳነቃቃ መነሻ እንደሆነ አንተም ታመላክታለህ፣ ርዕሱም ይጠቁማል። እስኪ በግጥም እያዋዛን እንጫወት። ምግቢያችን ላይ ኑዛዜ የተሰኘችውን ጠያቂ በቀልዳቀልድ ለዛ ከህልፈት ጋር የተገናኘን ድንገት በግሩም ግጥም ተርከኸዋል፣ እሱን ተመልክተናል። እስኪ አሁን ደግሞ ትላንትና ማታ የተሰኘችውን ግጥምህን አንብብልንና ጫወታችንን እንቀጥል።
ትላንትና ማታ ከሼክስፒር ጋራ ቡና እየተጠጣ ፑሽኪን ቦድካ ከፍቶ ጨዋታ እያመጣ ከበደ ሚካኤል ቅኔን እየፈቱ ጸጌ ሲሟገት ካብዬ መንግስቱ እኔም ተቀምጬ በመካከላቸው ታገልን ወንድዬን በውቄን ስሰማቸው ስሙን የዘነጋው ገጣሚም አብሯቸው አያሙሌ እንደ ዶፍ ቅኔውን ሲያዘንብ ዮሐንስ አድማሱ ቃል ሲንድ ቃል ሲክብ ዮፍታሄን ሙሴን ግዕዝ ሲያነበንብ ጋሽ ፈቃድ አዘዘ ምናቡን ሲያባብል አረጋሽ ቃላትን ስትቋጥር ስትፈትል ገሞራው ዘንድሮም አመፅ ሲያቀጣጥል ደበበ ጅብራንን ከፊቱ አስቀምጦ ወዲህ ክፍል ያቦቸር ጎኔ ተመስጦ ከበደች ሩሚ ከመቅደስ ጀንበሩ ከለምን ሲሳይ ጋር ባንክሮ ሲያወሩ ገብሬና ሰይፉ ሳቅ እየፈጠሩ ግጥም ስትሞሸር በየገጥሙ አደሩ ቡናና ወግ ይዘው ከቦ ሲጫወቱ ጋሻ በራ ለማ ካያልነህ ሙላቱ ዓለም ፀሐይ ደግሞ ከጥግ ላይ ቆማ ናስቴር ግጥምና ዜማ ስታስማማ በዚህ ህልሜ መሃል ጥሞኝ የነበርኩት ከኑሮዬ ይልቅ እንቅልፌን ወደድኩት።
ከኑሮዬ ይልቅ እንቅልፌን ወደድኩት ግሩም ግጥም ነው። ወደኋላም ወደፊትም ከውጭውም ከሀገር ውስጥም ከአንተ ዘመንም ገጣሚዎች ታመጣለህ በምትተርክበት እና ትናንት ማታ በተገናኙበት ግጥም። ሰለሞን በአጋጣሚ የአምሃ አስፋውን ርዕሱ ተዘንግቶኛል። ኒው ኦርሊንስ የሚባል የዩናይት ስቴትስ ከተማ ውስጥ ኢትዮጵያውያን ገጣሚያን ያመሹበትን የግጥም ምሽት ከአጻጻፋቸው ጋር ከሄደበት ረጅም ጎዳና የነዳበትን ጨምሮ የሚተርክበት አለ። የማየት እድል ገጥሞ ይሆን?
አይ ለመጀመሪያ ጊዜ ነው ካንተ የሰማሁት። እንደዚህ ቢሆን ኖሮ ምናልባት መነሻ ጠቅስ ነበር። ልክ እንደ ባሻሽብር በጀርመን ዝቀሴ ብዬ ጠቅስ ነበር። እንደዚህ አይነት አላነበኩኝም፣ አላየሁም።
ግጥማችሁ ለየቅል ነው፣ ራሱን የቻለ ነው። እሱ ግጥሞችን ያነሳና ጸጋዬ በራሱ መንገድ፣ ሰይፉ መታፈሪያ ደግሞ በራሳቸው መንገድ ሲሉት ያሳያል። እንደው እንደ ግጥም ለጨዋታ ማለት እንጂ አምሃ አስፋው ይላል አደነበውና ሌሎች በርከት ያሉ መጽሐፎች ጻፈ ገጣሚና ደራሲ ነው፣ ታውቀዋለህ ብዬ ገምታለሁ። ሰለሞን ወደ አንተ ስራዎች እንመለስና ታሪኮች አሏቸው። አንዳንድ ጊዜ በግጥሞች ታሪክ ትነግረናለህ፣ ስለ ህይወት ጥያቄው ይታነሳለህ። ቀደም ብዬ እንዳልኩት አጫጭሮቹም ረጃጅሞቹም ውስጥ እንዲሁ የሚመረምረውን የግጥምን ሀያል አቅም የሚያሳየው እናያለን። ለምሳሌ እንቆቅልሽ አለ በምትለው ምጥን ግጥም እላለሁኝ እንጂ እንዲያው ገባኝ ገባኝ፣ እንኳንስ ያልገባኝ የገባኝ ያልገባኝ፣ ያልገባኝ ሲገባኝ መቼ ገባኝ ገባኝ ትላለህ። ስለ እውቀትና ነገሮች መረዳታችንን የምንወስድበትን መንገድ ራሱ ጥያቄ ውስጥ ከተዋለ ትል እንኳን በሚለው ሌላ ግጥም እስቲ የቱ ይሆን የእኛ መልካም ስራ ትል እንኳን እንዳቅሙ ምሽት እያበራ ስትል ትፈትናለ። አንዳንዶቹ ቅድም እንዳልኩት በታሪክም ገፍተው ብዙ ነገሮችን ያነሳሉ። እንደ ዘይቤ የምትመርጠው መንገድ አለ? ለግጥም የሚያነሳሱ ሁኔታዎች፣ ሀሳቦች፣ የሚኮረኩሩ ጭብጦች ምን ይሆኑ? ብዙ ጊዜ ተደጋግሞ የሚመጣ ነገር ካለ
የሚትዝብቶች ናቸው። ለምሳሌ የሆነ የሚገጥመኝ ነገር ትንሽን ነገር ሰው አሁን ወዲያው ሊረሳው የሚችለው ነገር እኔ ጋር አንዳንዴ ይቆያል። ሰው የሆነ ነገር ተናግሮ ወይም አድርጎ ካየሁን ለአንዳንዶች ያ ነገር በቀላሉ የሚረሳ ሊሆን ይችላል። እኔ ጋር ግን ጥሏቸው የሚያልፈው ነገር አለ ወይም የሚሰጠኝ ትርጓሜ አለ እና ለዛ ነው ለምሳሌ አሁን በቅርቡ የአፍሪካ ፌስቲቫል ነበር አንድ ከተማ ላይ። እዛ ሰው ሲደሰት ሲጨፍር ምን ሲል ደስታን ሰዎች ሲፈልጉ አይ ነበር እዛ ጋር በዳንስ ይሁን በሙዚቃ ይሁን በምናምን እንዴት ምንድነው የሚያደርጉት ስል ደስታን ነው እየፈለጉ አሉት። እና እውነት ሰው ልጅ ደስታን ይፈልጋል እና ሁላችንም እንፈልጋለን። ብዙ ጊዜ ግን ደስታን ስንፈልጋት እቺ ደስ ኃጢአት እግር ስር ሆና ትገኛለች። እና ለምንድነው የምትገኝ ግን ሳይሽ ስፈልግሽ እንትልሽ ለምንድነው ኃጢአት ግን እንደዚህ አይነት ግጥም ጽፈች ያለው አሁን ሰሞኑን ማለት ነው። ደስታን እንፈልጋታለን ያቺ ደስታን ግን እኛን ለመጣሉ ለምን እንደሆነ ኃጢአት ጉያ ስርት ወርቃለች። እና እንደዚህ ማያቸው ነገሮች የሚታዘባቸው ነገሮች ወደ ግጥም
ይኮረኩረዋል።
የራሴንም ህይወት እናሳዝነኝም አዎ እንደዛ ነው። መነሻዎች አብዛኞቹ የራሴ የህይወት ነጸብራቆች ወይም እይታዎች ናቸው።
ግሩም ግጥሞችህን የመጀመሪያውን መጽሐፍህን ነው ቀድሜ ያየሁት። እውነትን ስቀለዋት በ2001 ዓ.ም ታተመ። ግሩም ለዛ ያላቸው እንዳልኩት የህይወትንም ጥያቄ የሚጠይቁ በምታየውም በሚሆነውም ላይ የተለየ ትኩረት የሚስቡ ነገሮች እናያለን። እስኪ አንድ ግጥም ከዛ መድብልህ አንብብልንና ወደ ምድልሳችን እናምራ። ስንቅ የሚያቀብሉኝ እስረኞቹ ናቸው ይላል። በዚህ ፕሮግራም ላይ ምናልባት ከአንድ ጊዜ በላይ ልበለው በተደጋጋሚ ያነበብነው ይመስለኛል። የዚህ ፕሮግራም የራዲዮ መጽሔት ተከታታዮች የሚያውቋት ግጥም ናት። እስኪ ባንተ አንደበት ደግሞ እንስማት።
ይህም የተጻፈበት ያው በዛን ጊዜ በሀገራችን በነበረው መንፈስ ብዙ እንደዛ አይነት ስሜት ይሰማን ነበር። ያው በነበረው ስርዓት እስር ቤት እንጠይቅ ነበር። ጋዜጠኞችን ለነጻነት ለፍትህ ሲታገሉ የነበሩ እስር ቤት የወደቁ ወገኖቻችን ነበሩ እና ማን የታሰረው ሲባል እውነት እነሱ ናቸው። እነሱ የልባቸውን ጽፈው የልባቸውን ተናግረው ተቃውመው እስር ቤት ናቸው። እኛ ግን በፍርሃትም በተለያየ ነገርም ተሸብበን ውጪ ቆመናል። እናምንበትን ነገር ሳንናገር በውስጣችን ብቻ እያንጎራጎርን በሹክሹክታ እንትን እያለን እነዛ ሰዎች ነፃ ናቸው፣ የልባቸውን ተናግረዋል፣ ተቃውመዋል፣ ወጥተው በአደባባይ ስለ ህዝብ መገፋት እምን ስሜት ፈጠረብኝና የዘመኑን መንፈስ የያዘ ነበረ ስጽፈው። በእርግጥ አሁንም አገር ቤት ተመሳሳይ ነገር ነው ያለው እና ከዛ አኳያ የተጻፈ ነው። ርዕሱ ስንቅ የሚያቀብሉን እስረኞቹ ናቸው። እስረኛ ነኝ እኔ መብቱ የጎደለ ነጻ እርግብ ለመሆን ከቶም ያልታደለ በአጥር በጠመንጃ በዘብ ተጠብቄ በአንዲት ጠባብ ክፍል ምኞቴን አምቄ ታስሬ ይኖራለሁ በመጽሐፍ ቅጠል ዓለምን እያየው። የለም ነጻ ሰው ነኝ እስረኛ አይደለሁም። ጭንቅና ሰቀቀን ከኔ ጋራ የሉም። እታሰር ይሆን ወይ ብዬ መሽ ልፈራ ታሰር ያለሁና ከራሴ እውነት ጋራ። የሚዳቋ ስጋት ጭንቅ የሞላባቸው የታሰሩትማ በደጅ ያሉ ናቸው። እኔ ነፃ ሰው ነኝ ያሻኝም ሰርቼ የልቤን አውርቼ ይኸው እዚህ አለው ነፃነት አግኝቼ። የታሰሩትማ በውጭ ያሉ ናቸው የልብን ለማውራት የልብን ለመስራት ወኔ ከዳቸው የሚደናበሩ በገዛ ጥላቸው። እኔ ነጻ ሰው ነኝ የታሰሩትማ ያልታሰሩት ናቸው።
አሉላ ከሰለሞን ጋር የነበረው ቆይታ ሙሉ ቁጂ በዌብሳይታችን ላይ ይጋራል። አሁን ወደ ሌላኛው ሀገር ማላዊ እንሻገር። ማላዊ ከሶስት ዓመታት የብዙሃን መገናኛ ነጻነትን የሚያፍኑ አንዳንድ ህጎችን በመሰረዝ ማሻሻል ያሳየች ቢሆንም በጋዜጠኞች ላይ የሚደርሰው ዛቻና እስር ተባብሎ ስቦ መቀጠሉን የሀገሪቱ የሚዲያና ሰብአዊ መብት ተሟጋቾች እየተናገሩ ነው። ከዚህ ጋር በተያያዘ የተሰናደውን ዘገባ ደግሞ ቆንጅታ እየታሰማናለች።
በማላዊ አሁን ያለው አስተዳደር እንደ አውሮፓውያን አቆጣጠር በ2020 ዓ.ም ስልጣኑን ከተረከበ ከጥቂት ወራት በኋላ የሚዲያ ምህዳሩን በማጥበብ አደጋ ይጋርጡ የነበሩ አንዳንድ ህጎችን በመሰረዙ አድናቆት አትርፎ ነበር። ከዚያም በሶስት ዓመታት ቀደም ብሎ ተደንግጎ የነበረውን የመረጃ ተደራሽነት ህግ ተግባራዊ አድርጓል። ይሁንና ላለፉት ሁለት ዓመታት ያለማቋረጥ ጋዜጠኞች የዛቻና የእስር ኢላማ እየተደረጉ መሆኑን ሲናገሩ ቆይተዋል። የደቡባዊ አፍሪካ የሚዲያ ተቋም ሚሳ በዚህ የአውሮፓውያን 2024 ዓመተ ምህረት ብቻ 3 ጋዜጠኞች መታሰራቸውን አመልክቷል። ባለፈው ዓመት ደግሞ 10 የሚሆኑ ጋዜጠኞች ታስረዋል አለያም በስራ ላይ ያሉ ጥቃት ደርሶባቸዋል። ቺሳም ኢንግሉቤ የተቋሙ የማላዊ ቢሮ ምክትል ሊቀመንበር ናቸው።
ጋዜጠኞች ላይ በተለይ ምርጫው እየቀረበ ባለበት በዚህ ወቅት የሚፈጸመው ማስፈራራትና ዛቻ ያለበት ደረጃ እያሳሰበን ነው።
አቻምና 2022 ሚያዝያ ወር ውስጥ ፕላትፎርም ፎር ኢንቨስቲጌቲቭ ጆርናሊዝም የመርማሪ ጋዜጠኝነት መድረክ የተባለ ተቋም ጋዜጠኛ የሆነው ግሬጎሪ ጎንድዌ አንደኛው ዘገባውን ሲያዘጋጅ ምንጮቹ እነማን እንደነበሩ እንዲናገር በኃይል ለማስገደድ ፖሊሶች አስረውት እንደነበረ የማላዊ የሰብአዊ መብቶች ኮሚሽን ለቪኦኤ ገልጿል። የግሬጎሪ ጎንድዌ ዘገባ የማላዊ መንግስት እንግሊዝ ተቀማጭ ከሆኑ ዙኔት ስታር የተባሉ ነጋዴ ጋር የንግድ ግንኙነት እያደረገ ነው በሚሉ ወንጀላዎች ላይ ያተኮረ ሲሆን ነጋዴው የማላዊ መንግስት ባለስልጣናትን ያሳተፈ የሙስና አድራጎት እየፈጸሙ ነው ተብለው እንግሊዝ ውስጥ ምርመራ የተከፈተባቸው ሰው ናቸው። ወንጀላውን ያስተባብላሉ። የማላዊ የሰብአዊ መብቶች ኮሚሽን እንዳለው መርማሪ ጋዜጠኛው ግሬጎሪ ጎንድዌ ከማላዊ የመከላከያ ኃይሎች ዛቻ ከደረሰበት በኋላ ባለፈው የካቲት አገር ጥሎ ተሰዷል። ቪኦኤ የማላዊ የመከላከያ ኃይሎችን አስተያየት ለማግኘት ቢጠይቅም ፈቃደኛ አልሆኑም። የደቡባዊ አፍሪካ ሀገሮች የሚዲያ ተቋም ምክትል ሊቀመንበሯ ቺሶም ኢንግሉቤ ይናገራሉ።
There are also people that would want their interests not
to be ያገኛቸው ጥቅሞች በይፋ እንዳይወራ ወይም እንዲደበቅላቸው የሚፈልጉ ሰዎች አሉ። ጋዜጠኞች ደግሞ ዲሞክራሲያችን እንዲጠናከር በማሰብ እንደዚህ ያለውን ነገር ፈልፍለው በማውጣት ይዘግባሉ። በዚህ ምክንያት በመርማሪ ጋዜጠኞች ላይ የሚሰነዘረው ዛቻ እየተባባሰ ሄዷል።
የማላዊ የሰብአዊ መብቶች ኮሚሽን በበኩሉ እርግጥ ነው ስልጣን ላይ ያለው መንግስት የጋዜጠኞችን ስራ የሚያሰናክሉትን አንዳንዶቹን ህጎች ሰርዟል። ቢሆንም ለመጪው ምርጫ ዝግጅት በሚደረግበት በዚህ ወቅት የሚዲያ ነጻነቱ ይዞታ በጣም አሳሳቢ ነው ብሏል። ቴሬሳ ኢንጋናንዳ የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ።
It's quite concerning. On the other hand, really good that we have
አንድ በኩል ጋዜጠኞች ወይም ዜጎች በነጻነት ሐሳባቸውን መግለጽ እንደሚችሉ የሚያሳዩ ጥሩ ህጎች አሉ። በሌላ በኩል ደግሞ ይህንኑ በህግ የተሰጠንን ነጻነት ለመገደብ በመንግስታዊ ስርዓቱና በተቋማቱ እየተጠቀሙ መሆናቸውን እናያለን። ያ ያሳስበናል።
በሚቀጥለው አመት መስከረም ወር ውስጥ ለሚካሄደው ምርጫ ዝግጅቱ እየተሟሟቀ ባለበት በዚህ ወቅት የሰብአዊ መብትና የሚዲያ ነጻነት ተቋማት ጋዜጠኞችን አብዝቶ በጠላትነት የማየት ድባብ የሰፈነ በመሆኑ ደህንነታቸው ተጠብቆ ለህዝቡ መረጃ ማቅረብ ለመቻላቸው ምንም አይነት ዋስትና የለም ብለዋል። የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊዋ ቴሬሳ ኢንዳንጋዳ ሲናገሩ
Now we're going towards the election. The media is very
ምርጫው እየተቃረበ ነው። በማንኛውም ምርጫ እንደሚደረገው ሚዲያ በጣም ተቺ የሆኑ ዘገባዎችን ያቀርባል። አሁንም ጋዜጠኞች ላይ ዛቻ እየደረሰ መሆኑን ከወዲሁ እያየን ነው። ስራቸውን ሙሉ በሙሉ ደህንነታቸው ተጠብቆ እንደሚሰሩ ምንም አይነት ዋስትና የለም።
አያይዘውም አንድ ጋዜጠኛ ለደህንነቱ በመስጋት ሀገር ጥሎ እስከ መሰደድ መድረሱ አሳሳቢ ነው ብለዋል። የሀገሪቱን የጋዜጠኝነት ሙያ የሚቆጣጠረው የማላዊ ሚዲያ ምክር ቤት ማላዊ ሚዲያ ካውንስል ያለው ሁኔታ የሚዲያ አባላት ባለስልጣናት ላይ መርማሪ ዘገባዎችን ለህዝቡ በማድረስ ተጠያቂ እንዲሆኑ የማድረግ ሚናቸውን ሙሉ በሙሉ እንዲወጡ የሚያስችል አለመሆኑን እንዳጤነ ነው ያመለከተው። ዋና ስራ አስኪያጁ ሞሰስ ኮፊ ሲያስረዱ
ያለ ነው የምርጫ ወቅት ላይ ነው። ህዝቡ በትክክል የሚፈልገውን እንዲመርጥ ለማስቻል ብዙ የሚጋለጡ ነገሮች እንደሚኖሩ የታወቀ ነው። ነገር ግን የሚደረገው ነገር ከቀጠለ የራሳቸውን አጀንዳ ለማስተዋወቅ እንዲመቻቸው ሚዲያውን አፈኑት ማለት ነው። ደግሞ የማላዊ አስተዳደር ስርዓት ላይ አደጋ ይጋርጣል።
የማላዊ ማስታወቂያና ዲጂታይዜሽን ሚኒስትር ሞሰስ ኩንኩያ በበኩላቸው ለቪኦኤ አስተያየታቸውን ለመስጠት ፈቃደኛ አልሆኑም። ሆኖም በጽሁፍ በሰጡት መልስ በፕሬስ ነጻነት ላይ ጥቃት ይደርሳል የሚለው ስጋት መሰረተ ቢስ ነው ሲሉ አጣጥለዋል። ግስት የጋዜጠኞችን ነጻነትና ደህንነት ለማስጠበቅ ቁርጠኛ ነው ካሉ በኋላ የመንግስት ተቋማት ለጋዜጠኞች ያለምንም ማጉላላት መረጃ እንዲሰጡ የሚያዘው ህግ የቁርጠኝነታችን ማሳያ ነው ሲሉ አክለዋል። የደቡባዊ አፍሪካ የሚዲያ ተቋሙ ባለስልጣን ቺሰም ኢንግሉቤ አስተያየት አላቸው።
መረጃ የምናገኝበትን መንገድ ሊያቃልልልን ይገባ ነበር። ነገር ግን እየሆነ ያለው ያ አይደለም። የመንግስት መስሪያ ቤቶች መረጃ ለመስጠት ዝግጁ መሆን እንዳለባቸው ህጉ ላይ ተቀምጧል፣ ግን ተግባር ላይ አልዋለም።
የማላዊ ህገ መንግስት የፕሬስ ነጻነት እንዲከበር ያዛል። የሀገሪቱ የሰብአዊ መብት ኮሚሽን እንዳለው የመንግስት ባለስልጣናት ህጉን ካላከበሩት በስተቀር ምርጫው ከመድረሱ በፊት የሚደርስባቸውን ጥቃት ተቋቁመው ስራቸውን በመስራታቸው የግሬገሪ ጎንዶዌን አይነት እጣ የሚደርሳቸው ጋዜጠኞች ቁጥር መጨመሩ አይቀሬ ነው።
ቆንጅታዬን አመሰግናለሁ። ወደ ዩጋንዳ እናቀናለን። ዩጋንዳዊው ፊልም ሰሪ አለን ማንዚ የታዳጊዎች የድራማ ቡድን በመጻሩ ጄዲሲ በተሰኘው ተከታታይ ድራማው የሚታወቅና የዘርፉ ተሸላሚ የሆነ ኪነጥበብ ሰው ነው። የቪኦኤው ጃክሰን ሙፍጋኒ ወጣቱን የዩጋንዳ ፊልም ሁነት በተመለከተ አነጋግሮታል። በመቀጠል ይቀርባል። ለፊልም ሰሪው አለን ማንዚ የታዳጊዎች ድራማ ክለብ የተባለው የህፃናቱን ተከታታይ ድራማ ከመስራት ባሻገር ህፃናቱ ተዋናያን ተገቢውን እንክብካቤ ስለማግኘታቸውና ከስራ ውጪ ህይወት እንዲኖራቸው ለማረጋገጥ ይጥራል።
ተማሪዎቻችን አብረውን የሚሰሩት ተዋናያን እድሜያቸው በ6ና በ12 መካከል ነው። በአመቱ መጨረሻ ውጤታቸውን ስትመለከቱ ግን አመቱን ሙሉ የቴሌቪዥን ተከታታይ ድራማ ሲቀርጹ እንደነበር አይታወቃቸውም። ውጤታቸው በስራው ምክንያት ተጽዕኖ አላደረበትም። እኔ ነገሮች እኛም በእርግጠኝነት አኩርተውናል።
የቴሌቪዥን ትርኢቱ ህይወታቸውን በቀየረ የድራማ ቡድን ውስጥ ተሳታፊ የሆኑት ልጆች ላይ ያተኩራል። የ12 ዓመቷ ታይራ አቦክ ከተዋናዮቹ መካከል አንዷ ናት። የወከለቻት ገጸ ባህሪ ኩዊን ወይንም ንግሥት ትሰኛለች። የትወና ጉዞዋን አስገራሚ ስትል የምትገልጸው ታይራ ትልቅ ህልም አላት።
I feel like acting is a way for me to tell my story to the world.
ትወና ለተቀረው ዓለም ታሪኬን የምናገርበት አንደኛው መንገድ እንደሆነ ይሰማኛል። ትልቁ ህልሜ በቱባ የዩጋንዳ ፊልም ላይ ተውኜ የኦስካር ሽልማትን ማግኘት ነው።
ሌላኛዋ ተዋናይት የ11 ዓመቷ አኒሻ ሙጋጋ ናት። አኒሻ የወከለቻት ገጸ ባህሪ መጠሪያ መላይካ ትሰኛለች። መልአክ እንደማለት ነው።
ጄዲሲ ለእኔ መልካም ልምድ ሆኖልኛል። እንዴት መስፈንና መናገር እንዳለብኝ ተምሬያለሁ። መልካም ስነ ምግባርንም አስተምረውኛል።
ኒሻ ካሊማ የድራማው ጸሐፊና አዘጋጅ ናት። ድራማውን በተመለከተ በተለይም ከማንዚ ጋር መስራት ቀላል ነው ትላለች።
2020 እኔና ማንዚ ያለን ሀሳብ ነበር። ቁጭ ብለን ስናስብ ለእኛ ብቻ ሳይሆን ለሀገርም ትልቅ ነገር ሊሆን እንደሚችል ተገነዘብን።
ማንዚ የድራማው ስኬት ዩጋንዳ ውስጥ የፊልም ኢንዱስትሪው ምን ያክል ትልቅ የንግድ ዘርፍ እንደሆነ እሱን ለመሰሉ ፊልም ሰሪዎች፣ ተዋናያንና ሌሎች ፈጣሪዎች መተዳደሪያነቱንም ያሳያል ይላል።
ዩጋንዳ ውስጥ በዓመት 5 ተከታታይ ድራማዎች ብቻ ይቀረጹበት ከነበረበት ደረጃ 20 ፊልሞች በተመሳሳይ ጊዜ የሚቀረጹበት ደረጃ ላይ ደርሰናል። ኢንዱስትሪው በለውጥ ውስጥ ይገኛል።
ማንዚ እንደሚለው ወደ ዩጋንዳ ፊልም ስኬት የሚያመራው መንገድ ተጀምሯል። የዩጋንዳ ፊልሞች በመላ ዓለም መታየት ይጀምራሉ የሚል እምነትም አለው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት።